ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በቴሌስታር 15 ዲግሪ ዌስት በ12738 ሜጋሄርትስ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
ሰላም ጤና ይስጥልን አድማጮቻችን እንደምን አምሽታችኋል? ዛሬ ሐሙስ ሚያዝያ 18 ቀን 2009 ዓመተ ምህረት ነው። ለሁለት ሰዓታት የሚቆየው መደበኛ ፕሮግራማችን የመጀመሪያው ክፍል አሁን ጀምራል። በቅድሚያ ወያኔና ኢትዮጵያ ለየቅልናቸው በሚል ርዕስ ከዝግጅት ክፍላችን የቀረበን ሐተታ እናሰማለን። በመቀጠልም ኢሃፓና ታሪኩ በሚል ርዕስ ከያሱ አለማየው የቀረበውን እናሰማለን። በመጨረሻም ፍራትን ማቸነፍ ከፋፋዮችን ማስወገድ በሚል ርዕስ የቀረበ ጽሑፍ አሰምተን የመጀመሪያው ክፍል ፕሮግራማችን ፍጻሜ ይሆናል። በቅድሚያ ግን ዜና። ረቡዕ ሚያዝያ 18 ቀን በባህር ዳር ከተማ ከጠዋቱ 3 ሰዓት አካባቢ ቀበሌ 14 በሚባለው ሰፈር በጠራራ ፀሐይ በአውራ መንገድ ላይ በወያኔ አልሞ ተኳሾች 3 ሰዎች ባሰቃቂ ሁኔታ ተገድለዋል። ካይንማኞች ከተገኘው መረጃ መረዳት እንደተቻለው ማንነታቸው ያልታወቁትን 3 ሰዎች የወያኔ ደህንነቶችና አጋዚ የተባለው ነፍሰ ገዳይ ጦር ከጎርጊስ ቤተክርስቲያን አንስተው ከበው ተከታትለዋቸው በሩንታ ተኩስ በጥይት ደብድበው እንደገደሏቸው ያስረዳል። ይህ ዜና እስከተጠናከረበት ድረስ የሟቾቹ ማንነትና የፈጸሙት ወንጀል ምን እንደሆነ በይፋ የሚታወቅ ነገር እንደሌለ ከስፍራው የደረሰው መረጃ ያብራራል። በወያኔ በኩል እየተሰራጨ ያለው ወሬ የተገደሉት አሸባሪዎች ናቸው የሚል ሲሆን ህዝብ ግን ድርጊቱን በማውገዝ ይህ የአረመኔው ወያኔ የተለመደ ማደናገሪያ ነው በማለት እየገለጸ መሆኑን ከስፍራው የደረሰን ዜና ያስረዳል። ሪፖርተርስ ዊዛውት ቦርደር የተባለው ተቋም በቅርቡ ባወጣው የ2017 የፕሬስ ነጻነት መመዘኛ ዘገባ 180 ሀገሮች መካከል ኢትዮጵያ በፕሬስ ነጻነት 150ኛውን ረድፍ በመሰለፍ የፕሬስ ነጻነትን ከሚያፍኑ አስከፊ ሀገሮች መካከል ተሰልፋለች። ተቋሙ የወያኔ አገዛዝ የዛሬ 8 ዓመት ያወጣውን የሽብርተኝነት ህግ የፕሬሱን ነጻነት ለማፈን ተጠቅሞበታል በማለት ከዘረዘረ በኋላ አገዛዙ ለቀፌታንና የርምት ሐሳብን የሰነዘሩ በርካታ ጋዜጠኞችን በማሰር በምርመራ ወቅት በግርፋት በድብደባ በማሰቃየትና በረጅም ዓመታት አስሮ እያሰቃያቸው መሆኑን ገልጿል። እስካሁን በርካታ ጋዜጠኞች የታሰሩ ሲሆን ከ30 የሚበልጡም ከሀገራቸው ወጥተው እንደተሰደዱ ዘርዝረዋል። አገዛዙ ባወጣው አስቸኳይ ጊዜ አዋጅም እንደ ጋዜጠኛ ተቃውሞ መጻፍ ይቅርና እንደ ናዚ ጊዜ የተቃውሞ ዜና ማሰራጫዎችን መስማትና ማዳመጥ እንኳን የሚያሳስር መሆኑን ተቋሙ አጋልጧል። በአፋር ወደብ ላይ የሚገኘው የደረቅ ወደብ ላይ ለዓመታት የተከማቹ የተለያዩ ዕቃዎች መበላሽታቸው ራሱ ወያኔ ያሳሰበው መሆኑ ተገልጿል። የጅቡቲ መንግስት ሊወርሳቸው ከወሰነ በኋላ በድርድር ወደ ኢትዮጵያ እንዲገቡ ተደርጎ በአፋር ዋና ከተማ ሰመራ በሚገኘው የደረቅ ወደብ ላይ ተከማችቷል የተባሉት ዕቃዎች የእርሻ መሳሪያዎች፣ ማቀዝቀዣዎች፣ የኤሌክትሪክ ዕቃዎች፣ ለግንባታ የሚያገለግሉ ትላልቅ ብረታ ብረቶች እና ቱቦዎች፣ የቤት መኪናዎችና መሆናቸው ታውቋል። ዕቃዎቹን ያስመጡት ድርጅቶችና ግለሰቦች ሁለገብ የሆኑ ትራንስፖርት ዘዴ መጠቀም ሲገባቸው ነጠላ ትራንስፖርት በመጠቀማቸው ችግሩ የተፈጠረ መሆኑ ቢገለጽም በርካታ የህዝብ ገንዘብ በባዶ የባከነ መሆኑን ብዙዎቹን አስቆጥቷል። የህዝብን ቁጣ በመፍራት የወያኔው ፓርላማ ጉዳዩን እንዲመረመር ለኦዲተር መስሪያ ቤት ለላልቲካም ቢሆን መመሪያ ሰጥቷል። በተመሳሳይ መልክ ስራው ከተጀመረ 10 ዓመት የሞላው የትንዳው ስኳር እርሻ እስካሁን ያልተጠናቀቀ ከመሆኑም በላይ አንዳንድ የሰራተኞች መኖሪያ ቤቶች መፈራረሳቸውና በርካታ መኪናዎችና ማሽነሪዎች በየቦታው ቆመው እንደሚገኙ ተገልጿል። ሚቴክ ከሚባለው ከወያኔው ግዙፍ ፋብሪካ የተገዙ ከባድ መኪናዎች ግሬደሮች ማሽነሪዎች ወዘተ ከየትኛውም ያለም ክፍል መለዋወጫዎች ሊገኝ ባለመቻሉ በየቦታው ተሰናክለው ሊቆሙ ይችላል ተብሏል። የሚቴ ካላፊዎች መለዋወጫዎቹ መኖራቸውን ጠቅሰው የስኳሩ ኩባንያ ለመግዛት ያልፈለገው ዋጋው ተወደደ በማለት ነው ሲል ወሻክቷል። ይህን ያህል ከፍተኛ ገንዘብ ይወጣበት የህዝብ ሀብት በዚህ አይነት መንገድ የትንባክኖ መቅረቱ አሳዛኝ ነው ያሉ ክፍሎች ለዚህ ሁሉ መፍትሄ ሊገኝ የሚችለው አምባገነኑን የወያኔ አገዛዝ አስወግዶ በህዝብ የተመረጠና ተጠያቂነትና ኃላፊነት ያለው አስተዳደር ሲመሰረት ብቻ ነው ይላሉ። አልቶ የሚባለው የፊናንድ ዩኒቨርሲቲ በተደረገ ጥናት ኢትዮጵያ ግሪንሃውስ በሚባል ቴክኖሎጂ አማካይነት በኋላ ያለውን ጤዛ በማጠራቀምና የምግብ ምርቶችን በተስፋፋ የምግብ እርዳታ ለማን ከመሆን ትደናለች ብሏል። እስካሁን ድረስ ኢትዮጵያ በድርቅ ምክንያትና እንዲሁም አገዛዙ ሲወስዶ በቆየው ያልተሳካ የህል ስብስብና ክምችት በምግብ እጥረት ስትጠቃና እርዳታ ስትለምን መቆየቷ ይታወቃል። ግሪንሃውስ የተባለውን ቴክኖሎጂ በመጠቀም የከባቢ አየር ጤዛን በመሰብሰብ ውሃን ማጠራቀም የሚችል መሆኑን ዝርዝር ጥናት ያደረገው ተቋም በተጠራቀመው ውሃ የመስኖ ስራዎችን ማከናወን የሚቻል መሆኑን አሳይቷል። ዝናብ በጠፋበት በድርቅ ጊዜ እንኳን በሙቀት ኃይል ወደ ሰማይ ነጉደው የሚጠፉትን ጤዛዎች በማጠራቀም ውጤት ያለው ስራ ሊሰራ የሚችል መሆኑን ጥናቱ ገልጿል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
ወያኔና ኢትዮጵያ ለየቀል ናቸው። ከአመታት መከራና ስቃይ በኋላ ኢትዮጵያ ሀገራችን ከደማችንና ከተመታች በኋላ ዛሬም ወያኔ የሀገራችንን ክፉ ጠላት በተመለከተ ግንዛቤ ያጠጠባቸው ዜጎች መኖራቸው ድክመታችን ሆኖ መገኘቱ ማሳዘኑ አልቀረም። ወያኔና መሰሎቹ ደጋግመው የሚያደናግሩን ታሪክና ሀቅን እየረሳን ለሰለባነት ስለምንመቻች ነው። ለነፍሰ ገዳዮች ድረት እየደቀን በሰማት ላይ ስንቀልድ ኢትዮጵያን እየጎዳን እንጂ እየጠቀምን ዓለም ሆኑ ማወቅ ብልህነትን ጠያቂ አይደለም። ወያኔ የኢትዮጵያ ጠላት ነው። ኢትዮጵያን የሚበጅ ሁሉ ወያኔን የሚጎዳ መሆኑ መጠበቅ ያለበት ነው። ወያኔ ጸረ ኢትዮጵያ ነው ስንል ኢትዮጵያዊነቱንም እየሰረዘ በአገር ላይ የመጣ ወራሪ አንበጣ ተምችና ክፉ መርገምም ነው እያልን ነው። ይህ ቅር ለሚያሰኛቸው ደግሞ ቅንጣትም ግድ የለንም። ሰልፋችን ከኢትዮጵያ እንጂ ከጠላቶቿ ጋር አይደለምና ለወያኔ የሚጠቅመውና አገርን የሚጎዳው ሁሉ እውን ለኢትዮጵያ የሚጠቅም የሚመስላቸውና የሚያደናግሩን ለወያኔ የሚጠቅሙ ወደው ሳይሆን ብንልም ጥቂቶች አይደሉም። ዛሬ የኢትዮጵያ አየር መንገድ ይባል የነበረው ከላይ እስከታች በክልል አንድ ተወላጆች ቁጥጥር ገብቶ ተይዞ የኢትዮጵያ ሳይሆን የወያኔ ሆኗል። ገቢውም ጠቀሜታውም ለኢትዮጵያ ሳይሆን ለወያኔ ነው። ገቢው የወያኔን ትርፍና ክንድ ማጠናከሪያ ሆኖ ከተገኘ አመታት አልፈዋል። ይህ ሐቅ ሆኖ ሳለ በአየር መንገዱ ላይ ማዕቀብ መደረጉን የአየር መንገዱ ኢትዮጵያዊ ሰራተኞችም እየደገፉት እያሉ ሌሎች ግን ማዕቀቡን ተቃውመው ለወያኔ ገንዘባቸውን ይገብራሉ። አየር መንገዱ ያገራችን ነው ብለው ጊዜ ባለፈበት ቅዠት ነፍዘው አገርን ይጎዳሉ። ሌሎች ደግሞ ያገዛዝና ያገርን ይዘትና ልዩነት ጠንቅቀው መረዳት ተስኗቸው ለኢትዮጵያ ብለው ሲነሱ ለወያኔ መጥቀም መጨረሻቸው ሆኖ ይገኛል። ለኢትዮጵያ ጎብኚዎች እናምጣ የቱሪስት ጉብኝት ይስፋፋ ሲሉ ለኢትዮጵያ ሳይሆን ለወያኔ መጥቀማቸውን መረዳት አቅቷቸዋል። ወያኔ ባለበት ኢትዮጵያን ጎብኝና ገንዘብ አፍሱለት ማለቱ ለኢትዮጵያ ሳይሆን ለወያኔና ለጥቅመኞቹ ነው ፋይዳ ያለው። ያገር ወዳዱ ጥሪ መሆን ያለበት ላሊበላ አክሱምን ጎብኙ ሳይሆን የጎንደርን እና የኢሬቻ ሰረባዎችን ፎቶ ለጥፎ ድራሻችሁ ከዚህ የግፍ ቦታ አይድረስ ማለት መሆን ይገባዋል። ወይም የ13 ወራት ፀሐይ ብለው ሊያዳንቁ ሲሞክሩ የወቅቱ ታጋዮች ምላሻቸው የ13 ዓመት የስቃይ መሬት ናት የሚል ነበር። አገርና ወያኔ ለየቅን መሆናቸውን ማወቅ ከመገንዘብ ባሻገር በወያኔ ኢትዮጵያ ልንኮራ እንደማንችል መገንዘብ መቻላችን አስፈላጊ ነው። በወያኔ ግፍ ጊዜ ኢትዮጵያን ጎብኝልን ሳይሆን ጥሪው በዚያው ሆናችሁ ተቃውሙ፣ እስረኞች ይፈቱ፣ አፈናው ያብቃ በሉ፣ ማዕቀብ አድርጉ፣ አትምጡ፣ አውግዙ ማለት ነው ትክክለኛው መፈክር። የወያኔ ኢትዮጵያዊነት በውልደት አጋጣሚ ነው። ለዚያውም የወያኔዎቹ ውልደት ከየት ዘር ቆጠራ ባንፈልግም አጠያያቂ ነው። የበርካታ ሻቢያዎች ኢሳይያስ የማነ ገብረአብ ወዘተ ትግራይነት፣ የነመለስ የመናዊነት ኤርትራዊነት መታወቁም ተገቢ ነው። ዘር ጠቀሳ ስለሚወዱ ማንነታቸውን ማወቁ ያስፈልጋል ለማለት ነው። በረከት ስምኦን ኤርትራዊ ሆኖ የአማራ ድርጅት መሪ እንደተባለው ሁሉ ያንድ ኦሮሞ ድርጅት መሪ ነኝ ባይ በአባቱ ኤርትራዊ ሆኖ ዛሬም ሻቢያን እያገለገለ መሆኑን መገንዘብ ተገቢ መሆኑ መጠቀስ ያለበት ነው። ወጣም ወረደም ግን ወያኔ የኢትዮጵያ አይደለም ወራሪ ቢባልም ተገቢ እንጂ ስህተት አይደለም። አምባገነኖችን አይተናል ለስልጣናቸው ወንጀል የሚፈጽሙትን። ግን ሁሉም አገራቸውን በመካድ ይነሳሉ ወይም ተነስተዋል ማለት አይደለም። ራሳቸውንና አገርን አንድ ያደርጉና ወደ ከባድ ስህተት ይወድቃሉ። አገር ወዳድነን እያሉ የአገሪቷን ወርቅ ዜጋ ይጨፈጭፋሉ። ህዝብ ከወደመ የአገር መሰረቷ ትርጉምስ ምን ሊሆን ነው? አገር ስንል በቅድሚያ ህዝብ ነው። ወንዟ፣ ተራራዋ ከህዝብ በተነጠለ ሊገለጥ የሚችልም አይደለም። ዛሬ አንዳንድ ጥራዝ ነጠቆችና ደርጎች ያለፈው የሽብር ስርዓት ህዝብን ቢጨፈጭፍም ለኢትዮጵያ ቆሞ ነበር ሊሉን ይቃጣሉ። ህዝብ አልባ አገር ምንድን ነው? ለወያኔ ኢትዮጵያን ያስረከበው የመንግስቱ ኃይለ ማርያም አገዛዝ ነው። ቀደም የኤርትራን ችግር ወደ ቀውስ የመራውም ያጼው አገዛዝ ነው። ين خلو يقزازوش تفاتن ناوانجل ودتا غاي درجيت إيهاب بالمال التف يمي الدرقو زمجام كنتو نو هزب يو قوال ويانين يتبيا منقست بلو يمي تارون دالدو ناو قادا هزب يالمرتاون النا يتبيا وي يالهونون زرين يابودن هافرتو لو ياني عدانا كيوش ناوانجي يهزب ايدن لم ويانين يهزب منقست ايدن لم منا يتبيا منقست لي بالم اي قبوم ايه مسارتاوي قدينو ويانين يتبيا منقست مالت مسارتاوي نا السكاكيم لي بال يمي قبو سيتتنو ويانين يتقرأي منقست ايدن لم ين سيامي يمي فلقو مالتم يتقرأي مبالون يتقرأي هزب لتفات لما ما قدنا لما الدناقر انديهم لما قداتنو ويعني ينيانو بميل يمي وراج شد تتكامي وچم يتقرأين هزب يمي تقمو صايحونو لقودات يمي اقالتو تمونات شونو حقو تلانتم زاريم يتاريك ميزان سي دفاننا حساب ما ورارد بهزب آمز تاجبو سيمتا ايو نيالوت دبكون بلوم بوتا مدبكا لاغينو يجرالو وانجل نيو چندقفو يلففونا راسات شونم يقالتو مدبكا ميغينو ايهونم ጥያቄው ጉዳዩ ከበቀል ያልፋል በዚህ ላይ ጽያፍና አሰቃቂ ግፍ የፈጸሙ ሁሉ አድሮ ለወንጀላቸው ተጠያቂ መሆናቸው የሚቀር አይደለም ወያኔና ኢትዮጵያን ተወራራሽ አድርገው ያሉ ሁሉ ያገርን ክብርና ጥቅም ከወያኔ ጋር ተጻሮ መገኘቱን መረዳት ያቃታቸው ሁሉ ወያኔ ላይ ማዕቀብ ሲባል ኢትዮጵያ የምትጎዳ የሚመስላቸው ሁሉ ወያኔን በጠላትነት መፈረጃ ቃታቸው ሁሉ ነግኩኔታው ሲለወጥ ቢጠየቁ የሚገረሙ መሆን የለባቸው ለማየት የፈለገ አይኑን ይገልጣል ነውና መጨፈኑን የመረጡ ጥፋታቸው የራሳቸው ነው የባለጌ ገርሉ ውርደቱ ነው ተብሎ የለ ወያኔ ላይ መወሰድ ያለባቸውን ቁርጥና ህዝባዊ እርምጃዎች እስካሁን ሲያደናቅፉ የቆዩት ጸረ ወያኔን ብለው ተቃዋሚ ነን ብለው የተሰየሙት የበግለም ዲያጠለቁ ተክላዎች መሆናቸውን መካድ አንችልም ህዝብ ጦርነት ሰልችቶታል በሚል በወያኔ ላይ አትነሱ ብለው ትግልን ያደናቀፉ የሚጠቀሱ ናቸው በጊዜውማ መላ ህዝብን የለም ያሉ ነበሩ ዛሬ አንዳንዶች እሳቸው ብለው የሚያሞካሻቸው ወሳኝ ትግል ሲጀመርም ወያኔን የኛ ብለው ትጥቅ ትግሉ የደሃውን ልጅ ለማስጨረስ ነው ብለው ያወገዙን እንደነበሩም ዛሬም አንረሳም ወያኔን ልጆቻችን መንግስታችን ያሉትን ህዝብ ይረሳቸዋል በአማራው ህዝብ ላይ ሽግግር በተባለው ቧልት መድረክ ላይ ሲጮሁ የከረሙትስ ቀይ ሽብርተኞች ታሪክ ዛሬ የሚዘነጋ ነው በጅምላ ህዝብን ጣላት ማለት ውድቅ አቋም ነው ብለን የቆየነውስ ትምክህተኛ ብለው ሲያወግዙን የከረሙት ተገልብጠው ወያኔን የታገሉትን ጽኑ አገር ወዳዶች ጸራማራ ቢሉ ማን ተቀባይና አድማጭ ሊያገኙ ይዳክራሉ ወያኔ ህዝብ ለዲሞክራሲ በኢትዮጵያ ብሎ ሲደራጅ ትግራይን ለመገንጠል በሚል የተሰባሰበ ቡድን ነው ወላጅነቱ የኤርትራ ተገንጣይ ድርጅቶች ናቸው የወያኔ መስራቾች ኢትዮጵያን ይካዱና አለም ሊያጠፉ ሊገነጣጥሉ አመረው በጥላቻ የተነሱ ካዲዮች ነበሩ ናቸው የወያኔ መሪዎች ራሳቸውን ኢትዮጵያዊ ብለው ቆጥረው በስራቸው የምትሆን ኢትዮጵያን ሊገዙ ፈላጊ ሳይሆኑ ዛሬ ወይ ነገ ይቺን የተከበረች ሀገር አጫቂተውና ገነጣጥለው አዳክመው ወደ ትግራይ ትግርኛቸው ሊጠቃለሉ ይዘን ተባቂዎች ናቸው የኢትዮጵያ ጣላት ወያኔ ነው ዋናው የኢትዮጵያ ቅራኔ ዛሬ በመላው ህዝብና በወያኔ መካከል ያለው የማይታረቀው ቅራኔ ነው ይሄን ክደው ሌላ የቅራኔ ፍረጃ ሊያቀርቡልን የሚጥሩት ወያኔና ጭፍሮቹ ብቻ ናቸው በሄረተኛ መስለው ለወያኔ የሚበጅ ጽንፈኝነትን አስፋፍተው ህዝብን ሊከፋፍሉ የተነሱ ሲመረመሩም የወያኔና የባዕዳን ቅጥረኞች የሆኑ ነቅተንባቸዋል ብንል ስህተት ወይም ማጋነን አይሆንም ታሪክ እንደ ጸሐፊዋ ነው የሚል አነጋገር አለ አያላንና ገዢዎች ታሪክ ጸሐፊዎች ከሆኑ ሰፊው ህዝብ ከቶም ቦታ አይኖረውም ወያኔ የሚቀደውን ታሪክ መታዘቡም በቂ ነው ወንጀለኞችም ጥፋታቸውን ለመደበቅ ሰለባቸውን ጥፋተኛ አድርገው ምን ያህል እንደሚለፈፉ ከደርግ ቁንጮዎች ታሪክ አቅራቢነት ታዝበናል ለነዚህ መድረክ ሰጪዎችም ሆኑ አራጋቢዎች በበኩላቸው የወንጀሉ ሁሉ ተካፋይ መሆናቸውን ሊያውቁ የሚገባ መሆኑ በተደጋጋሚ ተነግሯቸዋልና የዛሬው ጨለማ ሲተንና የህዝብ ጎህ ሲቀድ ህዝብ አለና ሂሳብ እናወራር ይላቸዋል። የሂደቱ በቀና ከሆነ ሲሆን ካልሆነ ደግሞ ስተታቸውን በደማቸው የሚከፍሉ መሆናቸው የሚቀር አይደለም ያውጣቸው እንላለን። ከነፍሰ ገዳዮችና ወያኔዎች ጋር የተቃቀፉና የተሞዳሞዱ ሁሉ ተጠያቂ መሆናቸው የሚቀር አይደለምና ዛሬም ቢሆን ይህን ተገንዝበው መታረሙ የሚጠበቅ ይሆናል። ከህዝብ ፍርድ በፊት ሞት የሚገላግላቸው አሉ፣ ግን ከታሪክ ዘላቂ ፍርድ አያመልጡም። ለወያኔው ዋና ጸረ ኢትዮጵያ ግለሰብ ያለቀሱ ነገ ለደርግ ነፍሰ ገዳይ ሞት መንጌ መንጌ ብለው አያለቅሱም የሚል ግምት የለንም። ህዝባዊ ትዝብት ግን ሰሚ ሲያገኝ እነዚህ ሁሉ በታሪክ መድረክ የሚስተጣቸውን ቦታ መገመት የሚሳነን አይደለም። ወያኔ ጸረ ኢትዮጵያ ነው። ዋናው ግባችን ወያኔን ማስወገድ ነው። ወያኔ ዛሬ ኢትዮጵያን ይቆጣጠራል። ወያኔ ላይ ፍጹም ተቃውሞ የማያፈናፍን ማዕቀብ ማድረግ አለብን። ኢትዮጵያ በሚል ሽፋን ወያኔን ጠቃሚ ላለመሆን ነቅተን መገኘት አለብን። ወያኔና ኢትዮጵያ ለየቅልናቸውና በዚህ መስክ መደናገሩ ማብቃት አለበት። ለወያኔ ውድመት ጨክነን እንታገል። ኢትዮጵያና ወያኔ ለየቅልናቸው። ድል ለኢትዮጵያ ህዝብ የጋራ ትግል።
ወይ አነ ወያኔ በአሳየ ሰማይ ሲያስገመግም በድቅድቅ ዳመና የታመቀው ጽልመት በጎዳግም ጮራ በነጎድጓድ መብረቅ የዲሞክራሲን ቀንዲል ፋርጎ ያበራ ያመጽ ረመጡን ትግሉን አቀጣጥሎ አገሩን የከዳ ይህን የባንዳ ዘር ያጠፋው ጠራርጎ ወያነ እያሰኘ ከገባበት ገብቶ ከከርሰ መቃብሩ ሊሸኘው ሰብስቦ እነሆ አዝማሚያው ታይቶኛል ዘንድሮ የዘረኛው ዝርዛር ሲያከት ቀኑን ቆጥሮ ሲመከር ሲዘከር ከብቷል ሰማ ያለው በትቢት ታውሮ አይነጋ የመሰለው ከምስራቅ ከደቡብ ቋያው ሲነድበት ጩኸቱን ሰማ ነው ወያነ ወያኔ ገደል አፋፍ ቁሞ መውደቂያውን ሲያየው ታምቆ የኖረው የበደል ቋጠሮ የጭቆናን በረት በአመት ሰባብሮ ለአገር ህልውና ጀግናን አሰማርቶ ከውድቀቷ ሊያድን ሕይወቱን ሰውቶ ወያኔን ሊያደባይ መቀመቅ አውርዶ ጥሪ አስተላልፏል በግንባር ቀደምትነት አባ ትግሉን መርቶ እነሆ አዝማሚያው ታይቶኛል ዘንድሮ የዘረኛው ዝርዝር ሲያከን ቀኑን ቆጥሮ
አድማጮቻችን በማስከተል ይሃፓና ታሪኩ በሚደርስ ከያሱ አለማየው የተጻፈውን እናስተምራለን። ነገርን ነገር ያመጣዋል እንዲሉ በቅርቡ አንዲት የተበሳጨች ኢትዮጵያዊ የይሃፓ ታሪክ ይያሉ መጽሐፍ ጻፈን በሚሉ ዋሾች በመናደድ በስም ተክሳኝ የድርጅቱን ታሪክ ባለመጻፌ ወክሳኝና ወክሰቱ ስትል መልክትና ምሬት ፈረንጆቹ ፌስቡክ በሚሉት አማካይነት አሰምታለች። ወጣት ናት በሚል ግምት እንጂ አንቺ ብያለውና ከተሳሳትኩ ይቅርታ። በስጭቷ ቢገባኝም ታሪክ መጻፍን በተመለከተ የተንደረደረችበት ግምትና ሌሎችም የሚያሰሙት ትችት በመሰረቱ የተሳሳተ ነው ላብራራ በቅድሚያ ታሪክ ሲባል ምን ማለት ነው በደፈናው ታሪክ ተብሎ የሚጻፈውን ሐቅን ብቻ የሚያስተጋባ ነው ብሎ መደምደሙ ስተት መሆኑን ታሪክ ተብሎ ጠባቦችና አባገነኖችን ለማወደስ የተጻፈውና እየተጻፈ ያለው ምስክር ነው የገዢዎችን ታሪክ ዋና አድርጎ መጻፍ የተለመደ ነውና ታሪክ የሚባለው ሚሊዮኑን ህዝብ ጭቆኖችን ሰርቶ አደሮችን የማይመለከት ሆኗል ይህን በተመለከተ ታዋቂው በርቶልት ብሬሽተን በማስተጋባት አለና ወይስ ከራስ ጋር ጨዋታ በሚለው ግጥም የሚከተለው ጽፌ ነበር
የታሪክ መጽሐፉ ይዘቱ ቢቃና ሉል ራስ ሳይሆን ተራው ምንነሳ ምን ድንጋይ ጠረበ ንጉሥ ላሊበላ ገባሩ እንጂ ነው ፍዳውን የበላ ምኒልክ አድዋስ ብቻውን ተዋጋ ዮሐንስ ብቻ ነው የሞተ መተማ የታሪክ መጽሐፍ ይዘቱ ቢቃና ታሪክ ሰሪው ዋና ያተብየው ተራ የተራው ሰው ታሪክ ያጣው ጸሐፊ ነው ለመሰራቱማ ታሪክ እኮ እሱ ነው
ታሪክ ጸሐፊዎች ደራሲነት አልሳካ ያላቸው ናቸው ተብሏል ሌላ ሰው ደግሞ ታሪክ የሚጻፍበት ቀለም ራሱ ከዛባት የተበጠበጠ ነው ብሏል እድላችን ሆኖ ደግሞ የኢትዮጵያ ታሪክ ጸሐፊዎች ሳይዋጣላት ዘመን አልፏል የግዚያችን ታሪክ ጸሐፊዎችና አዋቂዎች የሚባሉትም ከግል ርብሽብሻቸው ሊላቀቁ ስላልቻሉ የጋራ ቅርስ ሊሆን የሚገባውን ያራቁታል ከታሪክ መማር ይችላል የሚለውን ባዶ ይሆናል ታሪክ ሳይሆን ዘለፋና ተረት ነውና የሚጻፈው ታሪክ የግል ተብሎ ከቀረበ ይህ በግል ታሪክነት ደረጃ ሊነበብ ይችላል የህዝብና የሀገር የድርጅት ታሪክ ግን የግል ስንክሳር ሊሆን አይችልም አይገባውም ታሪክ ብሎ የሚጽፉት ሚዛን አልባ ሐቅ አልባ ከሆነም ታሪክን ሊቀበር እንጂ ሊተርክ አልተነሳም ታሪክ ከተባለም ስለተባለው ታሪክ ጸሐፊው ሆነ ጸሐፊዎች በቅድሚያ ጠንቅቀው ማወቅ አለባቸው ማን ያውራ የነበረ የተሻለ ቢሆንም ለቀቅ እናድርገውም ከተባለም ማን ያውራ ጠንቅቆ ያወቀ ማለቱ የግድ ይሆናል አቆም ያጠፉ ደግሞ የሚደብቁት ጉድ ወይም ወንጀል ለማለት ነው አለበለዚያ ንግዱ ደርቷል ማለት ነው ከቅርብ ጊዜ ወዲህ ስለ የሃፋ የባጢቆቱ መቸክቸክ ገንዘብ የሚያስገባ መሆኑ እንደሚታየው ማለት ነው በተረኩ ዛሬ ስለ ቀድሞ አጽዎች በተለይም ምኒልክ ላይ የሚጻፉ ሁሉ ታሪክ ነው የሚባለው ሁሉ ባፈ ታሪክ የተጎለበለ ለመሆኑ ጥርጥር የለውም ኤርትራን የኢትዮጵያ ቅኝ ግዛት የሚያደርግ ታሪክ ተፈጠረ እንጂ አልነበረም ማን የማንን ብልትና አካል እንደቆረጠ ያን ያህል ጥርት ብሎ የታወቀ ካለመሆኑ ሌላ የሁሉም የዘመኑ ጦርነት ልምድ ሆኖ የነበረ ሊሆን መቻሉም እንዳለ ሆኖ ዛሬ ይህን በመጠቀም የሚጎሰመው የጥላቻ ነጋሪት ከህዝብ ታሪክ ጋር ግንኙነት ያለው አይደለም ጥላቻን አራጋቢዎቹ ደግሞ ራሳቸው አሶሳ አርባ ጉጉ ወተር አረካ ጋምቤላ ኦጋዴንና በደኑ የሚሉትን ያስቀቃቂ ግፍ ታሪክ ዛሬም ያደሱ መሆናቸው መታዘባችን ያለ ነው ታሪክ ስንል ምን ማለታችን መሆኑን ማወቅ ያስፈልጋል በቅርቡ ማለትም ወያኔና ቅጥረኞቹ ስልጣን ይዘው መተየብ መጻፍ ከተሰማሩ በኋላ ታሪክ ተብሎ የተጻፈው ልቦለድና ውሸት ጥቂት አይደለም ተራራን ከተከተ በሚል በወያኔና ሻቢያ ቅጥረኛ የተጻፈው አምስት ቅጽ ያስታውሷል በዚህም ቅጽ ያው የኢሃፓ ታሪክ ተብሎ የወያኔ ውሸት ተስተጋብቷል ወዲያውኑ ዛሬ ማንነቱ ግልጽ ሆነ የኢሰፓ ካድሬና ቀሽብት ተጠጣሪ ነበር ብሎ ሲተርክ የቆጡ የካባቱ ብቻ ሳይሆን የካቡልን ከወልቂጤ ያደባልቆ የጻፈው እንደ ቁም ነገር ባይቀርብ በሳቅ ያፈሰን የነበረን ቅጅት ታሪክ ብሎ አስፈርና በገበያ ቸበቸበ በዚሁ ድንቅ ታሪክ መሰረት እኔም ስሜ ተጠቅሶ በአዲስ አበባ ተገኝቼ ባረመኔው መንግስቱ ላይ የሞት ፍርድ ስንሰጥ አብሮኝ ነበር የተባለው ጓዲያን የባሲን ባለበት አጃቢ ደግሞ የሚሶን አማራር ግለሰብ ደስታታደሰ እንደነበር ሰፍሮ ነበር ድንቅም ታሪክ ሌላው ደግሞ ምራር ጀርመንና አልጄሪያ በዘመኑ ባቋቋመው ተቃራኒ ነበሩ አገሮች ካፓን መሰረቱት ሲል አወቁ ያሉ ደርጉሽ ደግሞ ድርጅቱ በሻቢያ ተቋቋመ ሲሉ ቀላምዷል አግሮታችን ትግላችን ምስክርነት ወዘተ በሚልም ውሸት ገበያ ደርቶ ከርማል ለነገሩ ታሪክ ያሉ ተረት ተረት መሆኑን በየጊዜው ድርጅቱ ምላሽ ሰጥቷቸዋል ታዲያ ለምን እናንተ ታሪክ አልጻፋችሁ ወደሚለው ጥያቄ ወይም ክስ በመንደርደር ላይ ነው ስለ ያፓ ጠላትና ሰምቶ አውሪው ከጻፎ ባሻገር ነበርን ባባለም ባመራርም ደረጃ ብሎ ታሪክ የሚሉትን ሲጽፉ ወይም ሊጽፉ ሲነሱ እንዲሁ ውጤታቸው ማያምር ሆኖ አለ ያተሳካ ተረካ ያለባቸው ምክንያቶች ደግሞ ከማን ጻፈው እንዴትስ ተጻፈ ከሚለው ጋር የተቆራኘ ነውና ዛሬም ቢሆን መሰልጠኖቶችን ደካማ ያደርጋቸዋል። ማለትም የድርጅቱ ሰፊ ታሪክ አንድ ወይም ሁለት ግለሰቦች የሚጽፉት ሊሆን አይችልም፣ ሙሉን ታሪክ ማለት ነው። ታዲያ ዝም ከሚባልስ ለምን የሚያውቁት አይጽፉምና ታሪኩ እየተነገረ አይቆይም አይሟላም ብሎ መጠየቁም ተገቢ ነው። በተለይም የሚያውቁት በጊዜና በሞት እየተጠለፉ ባለበት ሁኔታ በመስተዋት መጽሔት በተደጋጋሚ ታሪክ ጻፍን ያሉት እንደተቸለው ሁሉ ለምሳሌ ያንደኛው ይድረስ ለባለ ታሪኩ የግለሰብ ስንክሳር እንጂ ታሪክ አልነበረምና የዚህ አማራጭ ጉድለቱ የሚከተሉት ናቸው። አንድ፣ ጻፎቹ ካላቸው የፖለቲካ ቁርሾ የግንዛቤ መሸዋር ያልተያከቁ ናቸውና ብዙውን ጊዜ ድርጅቱን የመጉዳት አመራሩን የመወንጀል መነሻ ሐሳብ አላቸውና ሚዛናዊ ሊሆኑ አይችሉም። ይድረስ ባለ ታሪኩን ጻፍ ካለው ግለሰብ ለምሳሌ ወደ ሰራዊት ገብቶ በዚያው ከመቅጽበት የከዳና ደርግን ተቀላቅሎ በደርግም ወንጀል ተካፋይ የነበረ ሲሆን መጻፉ ጸረ ሀፓነት ነበር ተልኮ ራሱን ሲያጋልጥ በቀጽ 237 የሚከተለውን አስፍሯል። በከሽብር ሂደት በህዝብ ሙሉ ተሳትፎና ተግባራዊ እርምጃ ራስን የመከላከሉ ተግባር ሜሶን እስከተረጠቀበት ጊዜ የቀጠለ ነበር። ዛሬ አንዳንዶቹ እኛ በቦታው አልነበርንም ብለው ሊክዱት እንደሚሞክሩ ሳይሆን እርምጃው ትክክለኛ የመከላከል እርምጃ ነበር። በኔ እምነት ከህዝብ ጎን የቆምን ኃይሎች የአብዮቱን ፍሬ ጠብቀናል፣ ህዝባችንንም ከገዳይ ጥቂት ተከላከለናል። የወንጀለኛ ንደረቅ ይለዋል። ይሄ ነው። ይህ ከመንግስቱና ሌሎች ያልተለየ ግለሰብ ህዝብን የፈጀ ሂደትን ያሞገሰ ባለበት ታሪክ ጻፈ ብሎ መውሰድ አይቻልም። ወንጀል ሰርቷልና ድርጊቱን ለመደበቅ በያፓ ላይ የሐሰት ዘመቻን መዘርገፉ የሚጠበቅ ነው። መጻፉ ሲወጣ በቀረቡ ትችቶች ግልጽ እንደተደረገው ሁሉ የክፍሉ ታደሰ መጻፍም እሱን ትግሉን የተሳሳተ ባይና በተወሰኑ አመራር አባሎች ላይ ቂሙን ሊወጣ ያለውን ፍላጎት ከመጻፉ ማራቅ አቅቶት የጻፈውን በሐቅም ደረጃ ሆነ በግምገማ ስህተት ያደናቅፈው ይችላል። አንጃ ሆነው ድርጅቱን የቆጡ ወደ ወያኔ ተበለሉ በረከትና መሰሎቹ ድርጅቱን ሰርገው ገብተው እንደነበር የታወቀባቸው ወዘተ ያወቀነውና የነበርንበት ታሪክ ብሎ የሚጽፉት ባርዛኛው ከላይ ከተቀሰነው ድክመት ነጻ አይደለምና የነሱን ሐሰት ሐቅ ብሎ የሚወስዱ ውሸትን ይጋታሉ። አረመኖቹ የደርግ መኮንኖችም ስለ ያፓ ሐቅ ይጽፋሉ ብሎ መጠበቅ ሞኝነት ነው። ሁለት፣ ነበርን አወቀን የሚሉትም ሐቁን ነገር ሲባል የሚያውቁት ውሱን ነው ወይም ውሸት ነው። ስለ ያሰ ያውን በሁለት ቅጥ ጻፍኩ ያለው የበረከት ሰሞኑ ዳግ ታዛዥ ግለሰብ ሰራዊቱን በደንብ ያቆም ከድርጅቱም ከሰራዊቱም ከተለዩ ከ20 30 40 አመታት በኋላ ያደረጉ እስከ 1984 ዓመተ ምህረት ድረስ በሜዳ የቆየን ኃይል ታሪክ ሊተርኩ ብቃቱ የላቸው። ስደት ለውሸት ያመቻልና ስንቱ ነው የትጥቅ ትግል አርበኛ የከተማ ስኳድ የከርቸሌ እስረኛ የሰልስቃይተኛ ወዘተ ሆንኩ ነበርኩ ብሎ ዛሬ የሚጀነነው የሚዋርቀው። ለዚህም ነው ያልነበሩበትን ጉዳይ እንደነበሩበት አስመስለው በስማ በለው ወይም ከሌሎች መጻፍት ገልብጠው ያገኙትን ሲጽፉ መጻፋቸው ፍሬቢስና ሐቅ አልባ የሚሆነው የአውሪያቸውን ወይም ነጋሪያቸውን እይታና ግምገማ ብቻ እንጂ ሁለገቡን ሐቅ አንጸባርቅምና በየስብሰባው ሆነ በየጦርነት አውድማ የነበሩትን ቢሆኑ በአንድ መልክ አንድን ክስተት አይገመግሙትም። ያፓን ለማወገዝና አመራሩን ለመወጀል በሚል ሊጽፍ የተነሳ ሽብርር ያለ ተሳሳ ግምገማ እንጂ ክስና ቂማቸውን እንጂ። ታሪክ ለመጻፍ ማወቅ መኖር ያስፈልጋል። የኢትዮጵያ የተማሪዎች እንቅስቃሴ ውስጥ ሳይሆን ጠርዙም ያልነበሩ ዛሬ ያን የተማሪ ትግልና ትውልድ ባለታሪክ ተችና አውጋዥ ሆነው ወራጫሉ። ለህዝብና ለሀገር ሲል እንደ ጧፍ የነደደን ትውልድ ተመክሮ ማክበር ሲገባ ማንኳሰስና መዝለፍ ከሰፈነ ያልታደለና የተደየነ ትውልድ መጣ የሚያሰኝ ይሆናል። 3 ለዚህም ነው የሀፓን ታሪክ ግለሰቦች ያው የከዱትና የጠሉት ሊጽፉት አይችሉም። ከመከሩም ፋይዳ ቢስ ወረቀት ጭራሳ ይሆናል የሚባለው 10 በመቶ ነው ለጨብጠው 90 በመቶ ሳይሆን ሳይቀርምና ውሸት በመያዝ መጻፋቸው ለሙከገባ ያቀርባሉ። እንደተነገረን ወይም እንደሰማነው ማለት እንኳን ይቀፋቸዋል። ወያኔ በሀፓ ላይ የሐሰት ዘመቻ ከማራገቡና ከመደገፉ ሌላ ራሱን በቀጥታ ተሰማርቶበታል። ግለሰቦች የሚነዱት የቁርሾ መጋጃ እስከሌለ ድረስ አቁል ሊጽፉ እንደሚችሉ በቅርቡ የሀፓና ስፖርት ብሎ የወጣው መጽሐፍ ግጽ አንድ ቁልጭ አድርጎ ያሳያል። የግለሰብ ስንካር ቁርሾ መውጫ ወይም ቀረት አይደለም። ስለዚህ በፌስቡክ ለጻፍሽልኝ እህቴ መልሼ መበሳጨትሽን ብረዳኝ፣ አንደኛ የሀፓን ሙሉ ታሪክ እኔ ብቻ ልጽፍ አልችልም። ሁሉም በጥልቀትና በሙሉ ዝርዝሩ አላውቀውም፣ በቀጥታ አልኖርኩትም። ለዚህ ነው ሁሉም በማን ያወራ የነበረ መሰረት የበኩሉን ቢጽፍ የተሟላ ታሪክ ሊጽፍ ይችላል የምንለው። ሁለተኛ የድርጅቱ ታሪክ ሊጽፉ የሚችሉት በትግሉ የተሳተፉ አባሎች ናቸው። በተለይም አሁንም በድርጅቱና በኢሃፓ ላይ ቀና አመለካከት ያላቸው ይህን ጥረት አመራሩ ያስተባብርና ያቀናጅ መጣር እንዳለበት ግልጽ ነው። ታሪክ ጻፍን የሚሉት እነሱ ከለቀቁ በኋላ የከተለውን ታሪክ ለበር ማለት እንኳን ቢቀፋቸው በበኩላችን የተጀመረውን የሃፓ ትግል ዛሬን ከተለናል። አንደኛ ታሪካችን በጋራ ለመጻፍ እየጣርን ነው። የሚቆረቆራችሁና የነበራችሁ የበኩላችሁን አስተዋጽኦ በማድረግ ተባበሩን። ሁለተኛ አሁንም ቢሆን በትግል ላይ ነንና የስምርታችን ሆነ የጽሁፎቻችን ትኩረት በታሪክ ላይ ብቻ ሊሆን አይቻልም። አልቻለም። ሶስት ይህም ሆኖ ግን ታሪኩን ከመዘከር ጥቃትን ከመከላከል ዋሾችና የውያኔ ክፍለኛ ጻፎችን ከማጋለጥና የድርጅትን የሰማዕትን ከመጠበቅ ሰንሰላናውቅም በየጊዜው ትዙን ጽሁፎች ጥራዞችን ለመልከት ያቀማችን ያደረግን ነው ይበልጥ ለማድረግ ተነስተናል። የሃፓ ታሪክ ባባሎቹና ሀቀኛ ልጆቹ ጻፋል ማለት ነው። በጋራ እንቻኮልበት እንረባረብበት። ስለቀሽብር መታሰቢያ ህንጻው ሙዚየም የተጻፈው የሚገርመኝ አይደለም ወያኔ ንብረት ነው። አንዱን ወያኔና ወይ ማንጃ ዳንቆ ሀቀኛው ቢጥል ምን ያስቀርማል? በዚህ ሙዚየም ለምሳሌ ባብሌቶ ለማጻፍ በእንግሊዘኛና በአማርኛ ትርጉም ለምን አልተቀመጠም ተብላ ሐላፊዋ ስትጠየቅ ስላላገኘን ብላ ለሰጠችው መልስ መጻፉ ቢወሰድላትም ወደ ጎን ጥላው እንደነበረ እናውቃለን። ለሷ የቡዲና ወይ እንጀራና የሰልፍ ለውጥ ጉዳይ ነው። በጸጋዬ ገብረ መድኅን የተተረጎመው ይህን መጽሐፍ በአዲስ አበባ ብዙ ማተሚያዎች ማተም ፈርተው ክልክሎ ነው ቀርቷል። ሌሎችም ምሳሌዎች አሉ። እነ ደብተራውን ደብዛ ያጣፋ ቡድን እነ ደብተራውን ውድ ጓዶች ይዘክራሉ ለመጠበቅም ስለተት ነው። ወያኔ ራሱ ሲቀሽብር ሰለባ ሳይሆን የቡን የተባራ ማጃል ነበር። ባሁን ጊዜ ብቻ ሳይሆን ወያኔ የስልጣን ባለበት ሆነም ጊዜ ጀምሮ ጸሪ ይሃፓ ዘመቻውን እንዳጣጣፋለ ጣላት አማራ በተለይም ኢትዮጵያ ብሎ ስለሚፈርጀው ነው። በመሆኑም የድርጅቱን ታሪክ ማቆሸሽና መዋሸት የግድ ሆነበታል። የውያኔ ጸረ ሀብታ ዘመቻ ግንባር ቀደም ሆኖ የሚያናፍሱ ቁጥርና ጋዜጠኞች ወሉን ባዎች አሳዛኝ ፍጥረቶች አሉ። ወያኔ አበረታታችነትን መጻፍን ጫርን ያሉን አሉ። ወያኔ ለቅጥፈቱ ለከት እንደሌለው ግሉንታን ከበደሉት አንዱ የሆኑ የሰባሃትን የየጊዜ ቅሌት መታዘቡ ይበቃል። ያብዬን ወደምዬ ለምድ ሆኗልና ስራቶች የፈጠሩትን ያበላሹት ሁኔታና ችግር በሃፓ ላይ መለጠፉና አልፎም የፈረደበት ግን መለፈፍ ሳይሆን በተግባር ውድወቱን ለሀገር የሰጠውን ቆራጥ ዋለልኝ መኮንን ላይ ስድም ማውረዱ ወያኔ የሚደገፍ የታሪክ ትቢያዎች እንቅስቃሴ ሆኖ አለ ነውና ሲሶ ኢትዮጵያን የሶማሌ ግዛት ነው ብሎ መቋድሾ የተፈራረመው ወያኔ ኤርትራ ኢትዮጵያ ቅኝ ግዛት ነው ብሎ የጮሁና ከ300 ገጽ በላይ ይህንን አስረግጦ መጻፍ የጻፈው ወያኔ በሱዳን ትዕዛዝ ድልድይ ሲያፈርስ የሞከረ ደቡብ ሱዳኖችን አሳልፎ ሰጥቶ ያስገደለ ወያኔ በተቃርኖ ቆመውን አሌ ያለውን የሃፓን በትምክት ፈርጁ ከሻቢያ ጋር ሆኖ የወጋ መሆኑ የተነሳ ይመስል ታሪክ ተብዬ ውሸት በወዳደሮች እየቀረበ ነው። የሃፓ ስህተቶችን ማመኑ ብቻ ሳይሆን ራሱ ጠቁሞም ያረማቸው ጥሩ ያረመም ሆኖ ሳለ ስለ ድርጅቱ ጻፍን ባዎች የድርጅቱን የስተት ቋት ከማድረግ ሌላ ለህዝብና ለሀገር ያደረገውን አስተዋጽኦ ከቶም የሚጠቅሱ አይደሉም አሉንም። ማን የህዝብን መሰረታዊ ጥያቄዎች አስተጋብቶ ህዝብን ለትግል አሰለፈ? ማን የመደራጀትን ጥቅምና አስፈላጊነት በሰፊው አስተማረ? ማንስ በተጨባጭ ሰፊውን ህዝብ ቀስቅሶና አደራጅቶ ዲሞክራሲን ዋና ጥያቄ አድርጎ ከህዝብ ጎን ሆኖ ታገለ ተሰዋ? ማን የደርግን አረመኔ ስርዓትና ደጋፊዎችን ታገለ? ማንስ በጠዋቱ ጠባቦችን ወያኔና ገጣዎችን በሙሉ ተቃርኖና የሀገር አንድነት ክብር አድርጎ በመጋፈጥ የገንጣዎች ጥቃት ሰለባ ሆነ? ማንስ የሀገርን ጥቅም ክብር ለውድና ሹመት ሲል አሳልፍ ያልሰጠም ብሎ መስዋዕትነትን ተቀበለ? ማን ማውራት መቀባጠር ሳይሆን በትግል ሜዳ ዳፍሮ ተሰልፎ መከራን ተቀበለ? አኩሪ ታሪክ ጻፈ? ይህ ሁሉና ብዙም ሌላ ትውልድን አስተማሪ ጀግንነት ሊተረክ ሲችል ታዲያ ነጋ ጠባ ክስን እንጀላን መደብደብ የወያኔ ኮራኩሩና ዋሹ ቁጥኛ መሆን ለምን ተመረጠ? ታሪካችንማ እናውቃለን። ያውም በዝርዝሩ ታሪካችንማ እንጽፋለን እየጻፍንም ነው። ሊገነዘቡ ይችሉ ካሉ አያውቁትም የተባለውንም እናውቃለን። ከላይ የተጻፈው ሁሉ ታዲያስ በሰፊው ሀቁን አሳውቁና የሚል ጥያቄን አንሽሞኑን አልሳትኩትም። የጊዜ ጉዳይ አለ። በአሰትም ለረጅም ጊዜ መንገስ አይቻልምና ሀቅ ልትነገር ስትነሳ ግሳንግሱን ሁሉ በዝርዝርም በጥቅሉም ምሱን መስጠትና አርቃኑ ማስቀመጥ ይቻላል። የትውልድ ታሪክና መስዋዕትነት በቀላሉ የሚያዝና የሚተረክ አይደለም። ተገቢው ክብር ጥልቀትና ሀቅን እንዳይንብልን መጠበቅም ይጠይቃል። በቅርብ ታተምን ባሉ እርባናቢስ መጽሐፍትና ጽሑፎች ላይ ተገቢውን ፊስ የነበሩና የታገሉ አቅርበው ባዶ አድርጓቸዋል። ማለትም ታሪክን መከላከሉ ችላል ተባለ። የኔም ጸሐፊዋ ያነሳሽው በእንግሊዝኛ የመጽሐፍ ጉዳይ በአማርኛ ከመጻፍ ያገደኝ ነገርና ሁኔታ ያለምና ሚናውን ጥቅሙን መገንዘብ እንጂ የሚወቀስ ሊሆን አይገባው። ነገርን ነገር ስላነሳው ይህን ምላሽ ሰጥቼልሻለሁ። በነገርሽ ላይ አንዳንዱ እኮ በወዲፍጀው ደረጃም የሚቀመጥ ሊሆን ይችላል። በሌላ በኩል ደግሞ አሁንም ድርጅቱ በትግል ላይ ነውና ሁሉንም ዘርግፎ ለማውጣት የሚስጥርና የቀጣይ ትግል ማነቆች አይፈቅዱለትም። ቢያፓ ላይ የሚጻፈው ሐሰት ሁሉ የወያኔ ጸረ ኢትዮጵያ ዘመቻ አካል ነው የምንጠብቀው ነው። የለም ተኗል ጠፍቷል በሚባል ድርጅት ላይ ይሁሉ ዘመቻ ማስፈልጉም ጥያቄ ሊያስነሳም ይገባዋል። ከዚህ በተያያዘ ደግሞ የድርጅቱንም ልክ እንደገና ደርግና ወያኔ እየጠሉ ምናልባት በወያኔ ብርና ዶላር ከፋፍነት የድርጅቱን ታሪክ ሊቀሙ የተነሱም አሉ። የድርጅቱ ታሪክ ግን ለክርስቲያንና ሻሞ ይቀርብ አይደለም። ያን ትውልድ ያው ብዙ ዘንድ ወያኔ እንደቀጠረቻቸው ሁሉ ያን ትውልድ የዘከሩና ያዳነቁ መስለው ድርጅቱን ታሪክ ሊቀሙና ከእሱ ተልኳቸውን በስልት ከግብ ያደርሱም የሚወራጩ አሉ። ሁሉንም አውቀንባቸዋል ለክተንባቸዋል ያለውን ሁናቴ በጥሞናና ሐቀኛውን ታሪክ መሰረት አድርጎ ስንመረምረው ይሃፓ በህዝብና በኢትዮጵያ በመቆሙና በመታገሉ በመዋደቁ ጠላቶቹ መብዛታቸው ነው። ይሃፓ ጠላቶች የኢትዮጵያ ጠላቶች ናቸው። ይህ በመሆኑም ድርጅቱ ትግል ገና አላበቃም። ከለየላቸው ጠላቶች በተጨማሪና በከፋን ደረጃ የራሱ ጠማሞች ጎትቶታል። ታሪኩን ሊበርዙም ያበላሹ ተነስተውበታል። ሌላ ትግል ቸልም ነው ትግል አይደለም። ስለዚህ የኢሃፓ ታሪክ በተግባርም በጽሁፍም በድርጅቱና አባሎቹ ባስፈላጊው ስፋት ባይሆንም እየተመዘገበ ነው። ሙሉ ታሪክም መጻፊያው ቀን ደርሷል። እንደምናውቀው ድርጅቱ ሰፊ ትምህርት ቤት ነበር። አሁንም ነው። የተወሰኑት ለስምንተኛ ክፍል ፈተና ሳይደርሱ ጥለውት ሄደዋል። ወደ 10ኛ ክፍል ዘልቀውም ሁለተኛ ደረጃ መልቀቂያ ፈተና ወስደው የተነኑ ይወደቁ አሉ። በትምህርቱ ገፍተው የጊዜ ጉዳይ ነው የተሸነፉም አሉ። ሌሎች ደግሞ በትምህርቱ እስከዛሬም ቀጥለዋል። ነገሌዎች ደግሞ ወደ ጠላትና ፈረንጅ ትምህርት ቤቶች ገፍተው የክደትና ማህይምነት ዶክተሮች ሆነዋል። አስመሳዎች ደግሞ በትምህርት ቤቱ ሊገኙ ቀርተው ተስፈኞችም አልነበሩ። ይህ ሁሉ ብላሳቸውን አልገጣውም። ኑሮ ከባድ ነው፣ ዝብርቅርቅም ነው። ይህ ቢሆንም ሲኒዮርም ይሄዱና ማሪያ ትሬዛውም ያልቅና ያስተዛዝበናል። ያን ጊዜ አልፈና የተባለው ተፈለገም ተጠላም ሆኖ ይሆናል። ትክስትም ቢጠይቅም ከልብ ይሃፓን የሚወዱ ከድርጅቱ ይሃፓ አንድ ብቻ ነውና ሊተባበሩና የዚህን ህዝባዊ ድርጅትና ታሪክ በጋራ ሊጽፉ ቢጥሩ የተመረጠ ይሆናል። ቆሻሻውንም ከጫንቃቸው አነሳላቸዋል። የሚያሳዝነው ግን ሁሉ ሰው ስርየትንና ንጹህነትን ፈላጊ አይደለም። ያደቀው ይሳቀል ይጨርሰን ባዎች ወደን ጠላንም ብዙ ናቸው። ይሃፓ ሙሉና ሐቀኛው ታሪክ ጻፋል ያለፈውና የነበረውን ከሚለውጡ አስመሳዎች
Thank you. ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበ ሐተታ ፍርሃትን ማቸነፍ ከፋፋዮችን ማስወገድ የናት ወድ ጅንጉርጉር ነው ይባላል። የናት አገር ሆድ ደግሞ ሰፊና የባሰ ጅንጉርጉር መሆኑን ታሪክ ይመሰክራል። ቴዎድሮስ ምኒልክንና ሌሎችንም ወልዳ በዚያው ስንቱን ቡከንና ጠባብ አፍርታለች። ያከለ ወልዳ ሐዋርያትን አዲስ አጋን አብርሃ ደቦጭን በላይ ዘለቀንና ስንቱን አርበኛ ወልዳ በዚያውም ስንቱን ባንዳ ሕይወት ለግሳለች። እነ ገሞራው ኃይሉን ደብተራው ጸጋዬ አርአያውን ተስፋዬ ደበሳይና ስንቶቹን ጀግኖች ወልዳ በዚያውም ስንቱን ከሃዲ ባንዳ ስንቱን መለስና ስብሐት ነጋ አንጃ ግራንጃና ፈርጣጩንም ፋሽስት ሁሉ ልጆቼ አስብላለች። የሞተልሽ ሳይሆን የገደለሽ በላ ያሉት የተቆጩ ዜጎች ስሜት አሁንም የሚገባን ነው። የቀይ ሽብር ወንጀለኞች መድረክ አግኝተው እያናፉ አይደል? ወያኔ ምርጫ ምርጫ ማለት ሲጀምር የሚከተሉ ቋሚ ክስተቶች አሉ። እነዚህም አንደኛ ምርጫውን ማሸነፉ ምርጫው ሳይጀምር ግልጽ ይሆንና ተቃዋሚ ለሚላቸው የሚሰጠው የወንበር ልክም እንድንገምት ይረዳናል። ሁለት በተቃዋሚ ኃይሎች ላይ አፈናውን ያጠናክራል። ሶስት የለም ጠፍቷል በሚለው ኢህአፓ ላይ ልዩ ዘመቻውን በሁሉም መስክ ያፋፍማል። ይህ አሁንም እየታየ ያለ ነው። ከቅርብ ጊዜ ወዲህ አፈናውን መጠናከርና በኢህአፓ ላይ የወያኔ ቅጥረኞች የከፈቱት የፕሮፓጋንዳና የከፋፋይ ዘመቻ መረን ለቆ መካሄዱንም እንደ ምሳሌ ይጠቅሷል። ይህ ሁሉ መፍጨርጨር የሚያሳየው ጥንካሬን ሳይሆን ቀቢጸ ተስፋንና ውድቀትን ነው። ወደ መጨረሻቸው ደርሰዋልና ቁንጮ ዋሾቹም እየቀበጣጠሩ ናቸው። ሐፍረት ይሉኝታና ወያኔ ሆድና ጀርባ ናቸውና በሞላ ጸረ ኢትዮጵያ ጸረ አማራ ጸረ አባ ዘመቻ ስምሪታቸውን አጧጥፈዋል። የፈራው ካልደረሰበት ወያኔ የራሱን ምርጫ ያሸንፋል። የተወሰኑ ተቃዋሚ በሉን ባዮች ድርጅቶች እንደገና ራሳቸውን ያዋርዳሉ። ወያኔም ነፃ ምርጫ አካሄድኩ ብሎ ይመጻደቃል። ወዘተ የገለማና ተመልካች አጣ ትርኢት። የኢትዮጵያና የህዝቧ መከራ ግን ቀጣይ መሆኑ አያከራክርም። አገዛዞችና ስርዓቶች ዘለዓለማዊ ነን ማለት ሁሌም ይቃጣቸዋል ይመስላቸዋልም። ታሪክ የምትሰጠውን ትምህርት ጆሮ አይሰጡም። ሐቁ ግን የታሪክ ሂደት በተወሰነለት ቦታ ሲደርስ ተጨባጭ ሁኔታው ተሟልቶ ከተገኘ ያ የሚፈለገው ለውጥና አመጽ መፈንዳቱ የማይቀር ነው። ግብታዊ አብዮት የሚባለው አነጋጋሪ ነው። በርግጥ የተጠራቀመ የህዝብ ብሶትና ምሬት ብልጭ ድርግም አመጽ ከገዢዎች ቀውስና መግዛት አለመቻር ጋር ሲዳመር አገዛዙን የውድቀቱ መራራ ጽዋ ይጎነጫል። በእኛ ተመክሮ የካቲት 66ን እንጂ በባዕዳን ቅንብር የወያኔን ስልጣን መያዝ አያመለክትም። ለዚሁ ፍንዳታ አፈንጂዎቹ ያስፈልጋሉ። በቱኒዚያ ለምሳሌ የከፋው ሰው ራሱን ሲያቃጥል መለኮሻው ያሆናል። በእኛ የካቲት ደግሞ ከታክሲ ነጂዎች ጀምሮ የአስተማሪዎችን ተቃውሞና የነገሌ ወታደሮችን እንቢታ መጥቀስ ይቻላል። በቅድሚያ ግን ፍርሃትን ማቸነፍ አይስቱት ግዳጅ ነው። ሁሉም ትውልድ የራሱን ግዳጅ መወጣት አለበት እንጂ መስራት ያለበትን ለሌላ ትውልድ የማይለጉት ታኬት ነው። ግዳጅንም ያለፈውን በመውቀስ ሆነ ለነገዎቹ በማሳለፍ ማለፍ አይቻልም። ስለዚህም የወያኔን ድንፋታና አልበገርም ጉራ መንኮታኮትና አሊ ማለቱ መቅደም ይገባዋል። በወያኔና ሻቢያ ጉራና ቀቢጸ ተስፋ አሰራጭ ልፈፋ የተቸነፉ ግለሰቦች ለምሳሌ ሻቢያ ራሱ ሳይፈጠር በኢትዮጵያ የነበሩትን ስህተቶች ሁሉ ሰራቸው ብለው ያልሰራውን ያልነበረበትን ድል ሳይለፉ ያጎናጽፉታል። ሻቢያና ወያኔ ለስልጣን ስለበቁና ብዙዎች በአካል ባይሆንም በመንፈስ ስለተሸነፉላቸው ይጎነበሱላቸዋል። ሁሉን ፈጣሪና ሰሪ እነሱ ይመስሏቸዋል። ለአገር ብለው የተሰዉ ጀግኖችን ሳይቀር የሁለቱ ጀሌ ለማድረግ ደቂቃም አይወስድባቸውም። በዚህም ነው ወገን የታገለበትንና የደማበትን ታላቁን የተማሪዎች እንቅስቃሴ ሁሉ ለሻቢያ የሚሰጡት። ሽንፈት በመድረሱምና እነዚህ አገራችን ጠላቶች ስልጣን በመያዛቸው የተነሳ ወያኔ አይቻልም በሚል አንገት ሲደፋ ማየቱ ከርሞብን ቆይቷል። ፍርሃት ነግሶ ታጋዮች እየተጋለጡ በነቂስ ሊጠቁም ሆኗል። ወያኔ ጨፍሮብን ቆይቷል። በመሆኑም በህዝብ ኃያልነት ማመን በአስቸኳይ መከሰቱ ወሳኝ ነው። የመንግስት ስልጣን መሰረቱና ምንጩ ህዝብ ባልሆነበት አምባገነንነት የሚሰፍን መሆኑ ማመንም ያሻል። እናቸንፋለን ማለቱ ማቸነፍ እንችላለን ማለቱ መቅደም አለበት። የግብጽ ህዝብ ፈርዖን በሉኝ ባዩን ያንቆታቆተው ፍርሃቱን አቸንፎተና መስዋዕትነትን ከፍሎ ነው። በአሁኑ ወቅት ደግሞ በሰልፍም በቀጣይ ተቃውሞም ወያኔን እያዋከበ መሆንና መስዋዕትነትን መክፈሉ የሚታይ ነው። የፍርሃት ጨለማ እያበቃ መሆኑ ይታያል። ቀሪ ጊዜ ቢኖርም ይበልጥ እንቢታን፣ ድፍረትን፣ ወግድ ወያኔ ማለትን፣ ለመስዋዕት ዝግጁነትን፣ ህብረትን በተመለከተ ገና የሚቀር ሥራ ቢኖርብንም ፍርሃትን ማስወገድ፣ መድፈር፣ ወያኔንም ሞትንም አለመፍራት አስፈላጊ ነው። ሰልፍ ሲወጣ ግድያ መኖሩን ለኢትዮጵያ ህዝብ የሚያስተምረው ማንም አይኖርም። በቅርቡ እንኳ በባህር ዳር አስታውሶናል። ወይኔና ድፍረት ሞት አይፈረኝም ደግሞ ከኢትዮጵያ ጠፍቷል ማለት አይዋጥልንም። ስለዚህም የተጀመረውና በየጊዜው ለወያኔ ተንኮል ሰለባ ስለሆነ ይህንን ተቋቁሞ ወደ ልል ለመጓዝ ጥረት መደረግ አለበት። ይህም ማለት በቅድሚያ ለወያኔ ዘረኛና ከፋፋይ ቀስቀሳ ጆሮ አለመስጠትን ይጠይቃል። ወያኔ በቀደደው ቦይ እየፈሰሱ ለአገር ግንጠላ መሰማራቱ መጨረሻው ለወያኔ ወፍጮ ባቄላ ማቅረብ ብቻ ነው። የህዝብንም ትግል ለባዕድ ተገዝተው የሚቦረቡሩና የሚያዳክሙም ወደዱም ጠሉም ስራቸው የወያኔ ነው፣ የሀገር ክህደት ነው። አንዳንዶቹማ የተመሰረቱትም ሐቀኛ ትግልን ለመበረዝና ለማዳከም ነው ማለትም ይቻላል። ኢትዮጵያ እጧ ክፍሏ ሆኖ ጠላቶቿ ብዙ ናቸውና ቀደም ግን ጠላን አቅፈውና አጅበው እውን እንዳደረጉብን ሁሉ ዛሬም ለኢትዮጵያ አልተኙላትምና የአገር ጠላቶች የወያኔ አጣፊዎች አባራታች ናቸው። ወያኔን እየጠሉ የጡት አባቱ ስር መደፋት የማይሆን ነው የሚባለውም ለዚህ ነው። ማለትም የባዕዳን ቅጥረኛ ሆኖ ሉዓላዊነቷን የምትሻ አገርን ማዳን ከቶም አይቻልም። ይህ ደግሞ ህብረትንና በዚህ መልክ መታገል እንደሚያስፈልግ ይጠቁመናል። ተቃዋሚ ኃይሎች ተባብረው እንዳይታገሉ ከወያኔና ባዕዳን ሌላ እንቅፋት የሆኑ ብዙ አሉ። በየስርቻው አንጃ መፍላቱ ለዚሁ ዋና መረጃና ጠቋሚ ነው። መቀናጀት፣ መተባበር ሲሏቸው የሚደናቀፉና ክፍፍል ሲሏቸው ቀን ተሌት ደከመን ሳይሉ የሚወራጩትን አይተናቸዋል። አያሌ የህብረት ሙከራዎች ተደርገው ውጤትም ሰጥተው አልፈዋል። ለምሳሌ ኢሪያቅን የተካው ህብረት የሁለት ዓመት በላይ ጥረትና 15 ድርጅቶችን ያሰባሰበ ተስፋ ሰጪ ሂደት ነበር። ግን በተቋቋመ ማግስት ሁለት አባል ድርጅቶች አፍራሽ እርምጃዎችን ወስደው አደናቅፈውታል። ከአገር ቤት ደግሞ እነዚህን ያቀፈና ወደ ወያኔ ያዘነበለ ስብስብ ለማድረግ ጥረት ተደርጎ ለህብረት ተጻራሪ የማይበረክት ቅንጅትም አለው ሊል በቅቶ ነበር። የዚህ ሂደት ሙሉና ዝርዝር ታሪክ ወያኔንም ሚና የምንመለስበት ሲሆን፣ ለዛሬው ግን ዋናው ጉዳይ የህብረት ጥረቶችን ህብረት ፈላጊነን ባዮች ራሳቸውም እንደሚያደናቅፉት ነው። ከዚያም ወዲህ ሁሌም የሚከሱት ኢህአፓ በሌለበት ያደረጉት አመርቃኝ ጥረት ካለመኖሩ ሌላ ለመሰረቱት ህብረቶች ሁሉ አሳዛኝ ከቶም የሚያስቁና ተስፋ የማይሰጡ ውድቅ ጥረቶች ሆነው ቀርተዋል። በኢትዮጵያ የሚምሉና የሚገዘቱ ኃይሎች አነሳሽነትም ተመሰረትን የሚሉ ትብብሮች መሳቂያ እንጂ ሌላ አይደሉም። ህብረት ሙከራዎችን በሁሉ መስክ ስንት ዋጋን ከፍሎ እና ማዕከልም ሆኖ የረዳውን ድርጅት የሚያወግዙትም ድርጅቱ ከዚህ ሂደት ራሱን አግልሎ ሲገኝማ በራሳቸው ህብረት ሊመሰርቱ አልቻሉም፣ አይችሉምም። ሙከራቸው ከንቱ የሚሆነውም አንዱ ምክንያት ዝንብ ተሰብስቦ መሶብ አይከፍትም ሆኖባቸው ነው። ለራሳቸው ሌላ ስም ቢሰጡምና በተገኘው መድረክም ስብስብ ነን ብዙ ነን ብለው ቢለፈፉም ቢከፍቱት ተልባ እንዲሉ ሁላቸውም ከጣቶች በጥቂት ቢበልጡ እንጂ ሐቁ ሌላ ባለመሆኑ ሌላ የመከፋፈያ ዘዴና መንገድን መፈለግ ተገደዋል። የድርጅቶች ያልታወቀን መንትዮች ነን ለማለት በሙሉ የወያኔን ድጋፍ ተነስተዋል። ፀሐይን በቀኝ እጃችን ጨረቃን በግራ ይዘናል ብለው የሚመጡ የስምንተኛው ሺህ ጉዶች ይኖራሉ እንደተባለው ነው። አንዱና የጥንቱ ኢህአፓ እያለ የለም ዋናው ኢህአፓ እኛ ነን የሚሉና የወያኔን ቅጥረኞች ያቀፉ ብቅ ሊሉ ላይታች እያሉ ናቸው። ሌሎች ድርጅቶችም ወያኔያዊ ተኪዎች ተዘጋጅተውላቸዋል። ሌሎች ደግሞ የምንት ራሳቸውን ከገለባ ሌሎች አቀናጀን ብለው የምትሃት ህብረትና ስብስብ እያቦቹብን ነው። የሁሉም ሚና በተጨባጭ ወያኔን መደገፍ፣ የታጋይ ድርጅቶችን ትግል ማደናቀፍ፣ መከፋፈልና ቀቢጸ ተስፋን ማስፈን ነው። ለእነዚህ ተውሳኮች ተሸናፊ አለመሆን አገራዊ ግዴታ ነው። እንዳችን በጋራና መራብ ጸረ ወያኔ ትግል ጠንክር የህዝብን ጎራ ከወያኔ ቅጥረኞች እናጽዳ ነጋ ጠባ መሞኘትና ለወያኔና ጭፍሮቹ ሰለባ መሆን ያብቃ።
Thank you.